ሁለት በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መጋቢት 5/2011 ዓመተ ምህረት ምሽት ዝግጅታችን ጀመረ።
ጤና ይስጥልን እንደምን አመሻችሁ አድማጮቻችን። አስተናጋጆቻችን ያዳነች ፍሳዬና
ጤና ይስጥልን እኔም ሰለሞን ክፍሌ ነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። @voa አምሃሪክ ብላችሁ ተከተሉን አድምጡ።
በግልም ለፖለቲካ ለዲሞክራሲ ኢትዮጵያ ውስጥ ጊዜያቸውን ህይወታቸውን የሰጡት ከምሽታቸው ወጥተው ከእስር ቤት ወጥተው ከግዘት ተመልሰው በጋራ ከመቶ በላይ ፓርቲዎች የተፈራረሙበት ስለሆነ አንደኛ ያልተለመደ ታሪክ ነው፣ ሁለተኛ የሁላችሁ የትግል ውጤት ነውና በልኩ ሊወደድ በልኩ ሊነገር ይገባል።
ጠቅላይ ሚኒስትር አብይ አህመድ በተፎካካሪ ፓርቲዎች መካከል ዛሬ ስምምነት ሲደረግ ካደረጉት ንግግር የተቀነጨበ ነበር። ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ።
የፈረንሳይ ኤቪዬሽን መርማሪዎች ባለፈው እሁድ ኢትዮጵያ ላይ ተከስክሶ 157 ሰዎች ያለቁበት አይሮፕላን የበረራ መረጃ ሰብሳቢ ቋትን ወይም ጥቁር ሳጥንን ማጥናት ጀምረዋል። በአደጋው ከሞቱ ሰዎች መካከል 30 የሚሆኑ ሀገሮች ተወላጆች እንደሚገኙባቸው ታውቋል። ኢትዮጵያ ላይ የተከሰከሰው ቦይንግ ማክስ 8 ጀት አይሮፕላን አይነት የሆነ የላየን አየር መንገድ አይሮፕላን ባለፈው ጥቅምት ወር ኢንዶኔዥያ ላይ በተመሳሳይ መንገድ ተከስክሶ 189 ሰዎች ማለቃቸው አይዘነጋም።
የዩናይትድ ስቴትስ ፌዴራል ኤቪዬሽን አስተዳደር ቢዘገይም እንኳ መላ የማክስ ጀት አውሮፕላኖች ወዲያውኑ ከበረራ እንዲታገዱ ትላንት አዟል። ከአሜሪካ በፊት ከ30 በላይ የሚሆኑ ሀገሮች ጀት አውሮፕላኖቹን ከበረራ የማገድ ቀዳሚ እርምጃ መውሰዳቸው የሚታወስ ነው። ኢንዶኔዥያና ኢትዮጵያ ላይ ማክስ 8 ቦይንግ ጀት አውሮፕላኖች መከስከሳቸው እየታወቀ ጀቶቹን የሚያመርተው ኩባንያ የሚያበራቸው የዩናይትድ ስቴትስ አየር መንገዶችና የፕሬዚደንት ዶናልድ ትራምፕ አስተዳደር አውሮፕላኖቹ የሚታገዱበት ምክንያት የለም በሚል አቋም ላይ ጸንተው መቆየታቸው ይታወቃል። ይህን አቋም ቀልብሰው ነው ትላንት ወዲያውኑ በአሜሪካ የአየር ክልል እንዳይበሩ ያገዱት ፕሬዚደንቱ። ፕሬዚደንት ትራምፕ ትላንት ከሰዓት በኋላ አዲሶቹ የ737 አይነት አውሮፕላኖች በጊዜያዊ መልክ ከበረራ እንዲታገዱ ባስታወቁበት ወቅት ጋዜጠኞች ሲጠይቋቸው ለምንም አይነት አደጋ እድል ለመስጠት ስላልፈለግኩ ነው ብለዋል። የማገድ እርምጃ መውሰዱ ተገቢ ሆኖ ስለተሰማኝም ነው ሲሉ አክለዋል።
የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በአፍሪካ ቀንድ አገሮች በሚያደርጉት ጉብኝት ኬንያ ይገኛሉ። ማክሮን ከኬንያ አቻቸው ኡሁሩ ኬንያታ ጋር ተገናኝተው መክረዋል። የሁለትዮሽ ስምምነት ተፈራርመዋል። ገልሞ ዳዊት ከናይሮቢ ዝርዝሩን ልኮልናል።
የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን የኢትዮጵያ ጉብኝታቸውን ጨርሰው ትላንት ኬንያ ናይሮቢ ገብተዋል። በኬንያ ብሔራዊ ቤተ መንግስት የአቀባበል ስነ ስርዓት ያደረጉላቸው የኬንያው ፕሬዝዳንት ኡሁሩ ኬንያታ የማክሮን ጉብኝት ለሁለቱ ሀገሮች ግንኙነት አስፈላጊ መሆኑን ተናግረዋል።
Mr. President, your visit signals our shared commitment.
ክቡር ፕሬዝዳንት፣ በሀገራችን ያደረጉት ጉብኝት በቀጣናችን ያለውን መልካም ግንኙነት የሚያበረታታ እንዲሁም የሁለትዮሽ ግንኙነቶቻችንንም ይበልጥ የሚያጠናክር ነው። ፈረንሳይ አሁንም ለኬንያ የቱሪዝም መስክ ዋነኛ አጋር ናት። የፕሬዝዳንት ማክሮን ጉብኝትም በርካታ ቱሪስቶች ወደ ኬንያ እንዲመጡ ገዛ ያደርጋል። ወደ ፈረንሳይ ለመሄድ ለሚፈልጉ ኬንያውያንም በር የሚከፍት ነው ብለን እናምናለን። ይሄ በእውነቱ ለኬንያ መልካም ቀን ነው።
ኬንያታ የፈረንሳይ ባለሀብቶች በኬንያ መዋል ነዋይ ምደባ መስክ እንዲሰማሩም ጥሪ አቅርበው በፈረንሳዊ መኪና አምራች ጉባንያ ፒዤ ተፈብሪኮ በኬንያ የተገጣጠመውን ተሽከርካሪ አስመርቀዋል። ፒኤስኤ ግሩፕ በመባል የሚታወቀው የፈረንሳይ ጉባንያ በኬንያ የመኪና መገጣጠሚያ ፋብሪካው በዚህ ዓመት መጨረሻ 1000 ተሽከርካሪዎችን የመገጣጠም እቅድ እንዳለው ገልጸው በኬንያ የሚገጣጠሙት መኪኖች ገበያ እንዲያገኙ መንግስታቸው ለተለያዩ የመንግስት መስሪያ ቤቶች የሚገዙ መኪኖች በኬንያ የተገጣጠሙ እንዲሆኑ ውሳኔ ማስተላለፉንም ፕሬዝዳንት ኬንያታ አክለው ተናግረዋል። ፕሬዝዳንት ማክሮን በበኩላቸው ፈረንሳይ ለኬንያና ለአፍሪካ ቀንድ ሰላም ትሰራለች ብለዋል።
We are deeply committed in working together with Kenya on different topics. First,
ከኬንያ ጋር በተለያዩ ጉዳዮች ላይ አብረን ለመስራት ሙሉ ፍላጎት አለን። በመጀመሪያው ውይይታችን ስለ አካባቢው ጸጥታና ጸረ ሽብር እንቅስቃሴ ተነጋግረናል። በዚህ ጉዳይ ላይ አብረን መስራት እንፈልጋለን። ከዚያ በፊት ግን ሶማሊያ ውስጥ በአሚሶም በኩል እየሰራን ባለው ሥራ ሁኔታዎች እንዲሻሻሉ እንፈልጋለን። በተለይ ከጸጥታና የመከላከያ ኃይል አኳያ ይህንን እንደ አካባቢያዊ አጀንዳ ተመካክረንበታል። ወደፊትም የምንከታተለው ይሆናል።
ፕሬዚዳንት ማክሮን አክለው ፈረንሳይ በኢኮኖሚ እንዲሁም በጥናትና ምርምር ረገድ ለኬንያ ጋር መሆን እንደምትፈልግ ተናግረዋል። ለዚህም የፕሬዚዳንት ኬንያታ ሀገራዊ አጀንዳ እንዲሳካ በትምህርት፣ በጤናና በኢኮኖሚ ረገድ ፈረንሳይ ድጋፍ ታደርጋለች ብለዋል። ሁለቱ መሪዎች የ3 ቢሊዮን ዩሮ ስምምነት ተፈራረሙ ሲሆን በዚህም ስምምነት ፈረንሳይ ለገባ ለታቀደው የናይሮቢ ቀላል የከተማ ባቡር መንገድ በፋይናንስ ለመደጎም ቃል ገብታለች። ኢማኑኤል ማክሮን ኬንያ ከእንግሊዝ ቅኝ ግዛት ነጻ ከወጣች በኋላ ሀገሪቷን የጎበኙ የመጀመሪያው የፈረንሳይ መሪ ናቸው። ባለፈው ማክሰኞ የአፍሪካ ጉብኝታቸውን በጅቡቲ የጀመሩት የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን ትላንት ኢትዮጵያ እንደጎበኙና ከጠቅላይ ሚኒስትር አብይ አህመድ ጋር ስምምነት መፈራረማቸው ይታወሳል። ለአሜሪካ ድምጽ ገልሞዳይት ከናይሮቢ።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ኤርትራ የካርቱም ሂደት የተባለውን አፍሪካውያን ስደተኞችና ፍልሰተኞችን ወደ አውሮፓ እንዳያመሩ የሚከለክለውን እንዲሁም ሰዎችን ህገወጥ በሆነ መንገድ የሚያሸጋግሩትን ለማስቆም የሚደረገውን ጥረት የሚያስተባብረውን ፖሊሲ ሊቀመንበርነት ተረክባለች። የካርቱሙ መድረክ 37 የአፍሪካና የአውሮፓ ሀገሮች ከአውሮፓ ህብረትና ከአፍሪካ ህብረት ጋር ተባብረው የስደቱና ህገወጥ በሆነ መንገድ ሰዎችን የማሸጋገሩ ተግባር ምክንያት ምን እንደሆነ እንደሚያጠኑ የአፍሪካ ህብረት ገልጿል። ኤርትራ ስደተኞች ወደ አውሮፓ በብዛት ከሚጎርፉባቸው ቀዳሚ ሀገሮች አንዷ ናት።
የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመስራት እንዲያመቻቸው ሲሉ ያዘዙትን የአስቸኳይ ጊዜ አዋጅ እንደማያጸድቅ የተገነዘቡት ፕሬዚደንት ዶናልድ ትራምፕ በድምፅ የመሻር መብታቸውን ለመጠቀም ዝግጁ መሆናቸውን ገልጸዋል። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ዛሬ ፕሬዚዳንቱ ያዘዙትን የአስቸኳይ ጊዜ አዋጅ የማይቀበል ድምፅ በሚሰጥበት ወቅት በፕሬዚዳንቱ ላይ የፖለቲካ ጉዳት ያደርሳል ተብሎ ይጠበቃል። ጥቂት ሪፑብሊካውያን ሴኔተሮች የአስቸኳይ ጊዜ አዋጁን ለመቃወም ከዲሞክራቶች ጋር እንደሚተባበሩ ገልጸዋል። ድምፁ 53-47 ሊያሸንፍ ነው ማለት ነው። አንድ ፕሬዚደንት የምክር ቤትን ትብብር ባጣ ቁጥር የአስቸኳይ ጊዜ ሲያውጅ ምክር ቤቱ ችላ ሊለው ነው ሲሉ የኒውዮርኩ ተወካይ የውህዳን ዲሞክራቶች መሪ ቻክ ሹመር ከጠየቁ በኋላ ያሳፍራል ብለዋል።
የብሪታንያን ከአውሮፓ ህብረት መውጣት አስመልክቶ የሀገሪቱ ምክር ቤት ለሶስት ቀናት ያህል በሰጠው ድምፅ የፍቹ ጊዜ እንዲራዘም የአውሮፓ ህብረትን መጠየቅ ይሻል እንደሆነ መወሰን ላይ አቁሟል። ብሪታንያ በእቅዱ መሰረት ፍቹን ከሁለት ሳምንታት በኋላ ማጠናቀቅ ይኖርባታል። የብሪታንያ ፓርላማ የሀገሪቱን ከአውሮፓ ህብረት መውጣትን አስመልክቶ ጠቅላይ ሚኒስትር ቴሬሳ ሜይ ከህብረቱ ጋር የተደራደሩበትን መንገድ ባለፈው ማክሰኞ በከፍተኛ ድምፅ ተቃውሟል። ትላንት በሰጠው ድምፅ ደግሞ ብሪታንያ በታቀደው መሰረት ካለምንም አይነት ስምምነት ከህብረቱ ስለመውጣቷ አማራጭንም አልደገፈም። ጠቅላይ ሚኒስትር ቴሬሳ ሜይ በበኩላቸው አንድ ስምምነት ላይ ካልተደረሰ በስተቀር አማራጩ ካለ ስምምነት መውጣት ነው ይላሉ።
በብሪታንያና በአውሮፓ ህብረት ህግ መሰረት አንድ ስምምነት ላይ ካልተደረሰ ብሪታንያ ካለምንም ስምምነት ከአውሮፓ ህብረት አባልነት ትወጣለች። አሁን እዚህ ያለነው እያንዳንዳችን ኃላፊነት መፍትሄውን መለየት ነው። የተደቀኑብን አማራጮች ሁሌም የነበሩት ናቸው ብለዋል።
ቴሬሳ ሜይ ናቸው ይህን ያሉት። የብሪታንያ ምክር ቤት ጊዜው እንዲራዘም ከወሰነ የአውሮፓ ህብረት ይሁንታ ያስፈልገዋል።
በመጨረሻም ጀም በሚል አጽሮት የሚታወቀው ጃሽ መሐመድ የተባለ የእስላማዊ ቡድን መሪ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት በዓለም አቀፍ ደረጃ በአሸባሪነት እንዲፈረጅ የቀረበው የውሳኔ ሐሳብ በቻይና በመታገዱ ማዘኗን ህንድ ገልጻለች። የእርምጃው ሐሳብ የቀረበው በህንድ ካሽሚር ላይ ባለፈው ወር በተፈጸመው የአጥፍቶ መጥፋት ጥቃት ምክንያት ህንድና ፓኪስታን ጦርነት አፋፍ ላይ ከደረሱ በኋላ ነው። ለጥቃቱ እስላማዊ ቡድን ኃላፊነት ወስዷል። ህንድ ለአስርተ ዓመት ያህል የጀም ቡድን መሪ የነበረውን የሆነውን ማሱድ አዝሃርን ጥቁር ነጥብ ውስጥ ለማስገባት የምታካሄደው ጥረት በፓኪስታን ቅርብ ወዳጅ ቤጂንግ በተደጋጋሚ በመታገዱ ስትበሳጭ ቆይታለች። ህንድ ለደረሱባት ከፍተኛ ጥቃቶች ጀምን ተጠያቂ ታደርጋለች። የህንድ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ታዲያ በዜጎቻችን ላይ አስከፊ ጥቃቶች የሚያደርሱት የአሸባሪ ቡድኖች መሪዎች ለፍርድ እንዲቀርቡ የሚቻለውን ሁሉ እናደርጋለን ብሏል። አድማጮች የምሽቱ ዜናችን እዚህ ላይ አብቅቷል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ1240 ኪሎ ሄርስ በ31 ሜትር ባንድ በ9480 ኪሎ ሄርስ እንዲሁም በናይል ሳት ከቪኦኤ 24 ላይና በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ መጋቢት 5 2011 ዓ.ም ምሽት ፕሮግራም ነው። እናስተናግዳችሁ እኔ ሰለሞን ክፍሌና
አረነት ሳየነን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በኢትዮጵያ የሚገኙ ተፎካካሪ ፖለቲካ ፓርቲዎች ዛሬ የተፈራረሙት የአሰራር ቃል ኪዳን ሰነድ በአይነቱ ልዩ እንደሆነ ተነግሯል። መላ ኢህአዴግ አባላትና የመንግሥት ሠራተኞች የፓርቲዎችን እንቅስቃሴ እንዳያደናቅፉ ጠቅላይ ሚኒስትሩ አስጠንቅቀዋል። የተፈረመው የቃል ኪዳን ሰነድ ተግባራዊ ከሆነ አሁን በሀገሪቱ የሚታየውን የሰላም እጦት በእጅጉ ሊያሻሽለው እንደሚችልም የኢትዮጵያ ምርጫ ቦርድ ሰብሳቢ ተናግረዋል። መለስካቸው አመሃ ዝርዝሩ ልኳል።
107 ያህል ተፎካካሪ ፓርቲዎች ዛሬ ከእኩለ ቀን በፊት 20 አንቀጾች ያሉት አንድ የአሰራር ቃል ኪዳን ሰነድ ተፈራርመዋል። ይህ በፖለቲካ ፓርቲዎች መካከል የሚኖረውን ግንኙነት እንዲሁም በተናጠል የሚያደርጓቸውን እንቅስቃሴዎች የሚገዛ የአሰራር ስርዓት ቃል ኪዳን በሚል ርዕስ የተዘጋጀው የሥነ ምግባር ደንብ በኢትዮጵያ ዘላቂ ዋስትና ያለው ዴሞክራሲ እንዲሰፍን፣ ኢኮኖሚያዊና ማኅበራዊ እድገት እንዲፋጠን፣ በሕግ የበላይነትና በሕዝቡ ፈቃድ ላይ የተመሠረተ አንድ የፖለቲካ ማኅበረሰብ በጋራ ለመገንባት አብሮ መስራት የሚገባ መሆኑን በመግቢያው አንድ አንቀጽ ያስገነዝባል። ከተፈራራሚዎቹ የፖለቲካ ፓርቲዎች አንዱን ኢህአዴግን የሚመሩትና በተወካይነት በስፍራው የተገኙት ጠቅላይ ሚኒስትር አብይ አህመድ ዛሬ ለኢትዮጵያ የዴሞክራሲ ጅማሮ በአይነቱ ልዩ በታሪክም ያልነበረ ዕለት ነው በማለት ተፎካካሪ ፓርቲዎችንና ሌሎች ታዳሚዎችንም እንኳን ደስ ያላችሁ ብለዋል። አክለውም
በታሪኩ አዲስ በአይነቱ ልዩ የሚያስገኘው ቅድም በተለያዩ ተናጋሪዎች ሲነገር የነበረው የፍርሚያ ወይም የመቆራረጥ ስነስርዓት ከዛሬ በፍጹም የተለየ ነበር። የ83ቱ ቢያንስ ኢህአፓን አላሳተፈም። ከዛ በኋላ ያለውን ቢያንስ ታሳሪዎችን ከመንግስት ጎን አስቀምጦ ለፊርማ አልጋበዘም። ይህ ታሳሪዎች ለትግል፣ ለፖለቲካ፣ ለዴሞክራሲ ኢትዮጵያ ውስጥ ጊዜያቸውን ህይወታቸው የሰጡ ሰዎች ከምሽጋቸው ወጥተው ከእስር ቤት ወጥተው ከስደት ተመልሰው በጋራ ከመቶ በላይ ፓርቲዎች የተፈራረሙበት ስለሆነ አንደኛ ያልተደገመ ታሪክ ነው፣ ሁለተኛ የሁላችሁም የትግል ውጤት ነውና በልኩ ሊወደድ በልኩም ሊነገር ይገባል።
የኦጋዴን ብሔራዊ ነጻነት ግንባር ተወካይ አቶ ሐሰን አብዱላሂ በበኩላቸው ይህ ሰነድ ገዢውን ፓርቲ ጨምሮ ተፎካካሪ ፓርቲዎች በሙሉ በተግባር እንዲያውሉት ጠይቀዋል።
ድርጅታችን የኦጋዴን ብሔራዊ ነጻነት ግንባር ወይም ኦኤንኤፍ ይህንን የፖለቲካ አሰራር ስርዓት ቃል ኪዳን ሰነድ በሙሉ ልብ የምንደግፈውና የተቀበለው መሆኑን የገለጽ በኢትዮጵያ ከአንዱ ቤት ታዩት የነበረ ችግሮች የህግ ማውራት ችግሮች ሳይሆኑ በተገቢ በተግባር ያለመዋል ችግሮች ስለነበሩ መንግስትና የተለያዩ የፖለቲካ ፓርቲዎች ይህንን የቃል ኪዳን ሰነድ በሚገባ በተግባር ላይ እንደሚያወሩ ተስፋ አደርጋለሁ። ሁላችንም የችግሮች ሳይሆን የመፍትሄ አካል መሆን የሚጠበቅብን ስራ ሆኑ ሊሰራ
የኦሮሞ ነጻነት ግንባር ተወካይ አቶ ቀጀላ ነጋሳም ይህን ልዩ ቀንና ልዩ ሰነድ ነው ያሉትን ሁሉም ፓርቲዎች እንዴት ባለ መንገድ መያዝ እንዳለባቸው አመላክተዋል።
ዛሬ አዲስ ምዕራፍ ውስጥ ገብተናል። ጊዜው አንዱ በሌላው ላይ ጣት የሚቀስርበት ወይም ቃታ የሚስልበት ወቅት አይደለም። ጊዜው የተጀመረውን የዲሞክራሲ ግንባታና የህዝቦችን ነጻነት ለማረጋገጥ ፓርቲዎች በመካከላቸው ሊከሰቱ የሚችሉ አለመግባባቶችና ሽኩቻዎችን በሰለጠነ ሰላማዊ ውይይት መፍታት የሚጠይቅ ጊዜ ነው። የመድብለ ፓርቲ ዲሞክራሲ ግንባታን በማጎልበት ነጻ ፍትሃዊና ተአማንነት ያለውን ምርጫ ማካሄድ፣ ነጻ የሲቪል ማህበረሰብ ድርጅቶችና ሚዲያዎች እንዲያብቡ ማበረታታትን፣ የህግ የበላይነት እንዲከበርና ፍትህ እንዲረጋገጥ ተጋግዘን ለህዝቦች መብትና ጥቅም መስራትን ይጠይቃል።
የአርበኞች ግንቦት ሰባት ንቅናቄን ወክለው የተገኙት ፕሮፌሰር ብርሃኑ ነጋ የሰነዱ ውጤት ምን እንደሆነ አብራርተው ህጋዊ አስገዳጅነት ባይኖረውም ከመደበኛ የህግ ሰነድ በላይ ነው ይላሉ።
ይህ የቃል ኪዳን ሰነድ በመንግስት አስገዳጅነት የተዘጋጀ ነው። ይህ ሰነድ የህግ አስገዳጅነት የለው። በእኔ አመለካከት ግን ህግ ሆኖ ከመውጣቱም በላይ ፋይዳ አለ። ከቤታችን ወጥተን የዕለት ስራችንን ሰርተን በሰላም ተመልሰን ቤታችን የምንገባው ብዙ ፖሊሶች ስላሉና ህግ ስላስከበሩልን ብቻ አይደለም። በጣም አብዛኛው ህዝብ ወንጀል መስራትን ከሞራል ስብዕናው አንጻር ስለሚጠየቀውና እንዲህ አይነት ድርጊት ውስጥ ስለማይገባ ነው። ህግ አስከባሪዎች የሚጠብቁት ከዚህ የሞራል እሴት ያፈነገጡ ጥቂት ጋጠወጦችን ከህዝቡ ጋር ሆኖ ለመከላከል። ይህ የቃል ኪዳን ሰነድ በሁላችንም ዘንድ የሞራል አስገዳጅነት እንዲኖረው ህግን መርጠን ሳይሆን የምንፈልገውን ዴሞክራሲያዊ ስርዓት ለመመስረት በዚህ ሰነድ ውስጥ በተቀመጡት ስርዓቶች መሰረት ብቻ እንድንንቀሳቀስ በፍላጎታችን መስማማታችን ነው ትልቁ ፋይዳ። አባሎቻችንና ደጋፊዎቻችንን በዚህ የጋራ የሞራል እሴት ማነጽ ከቻል ወደ ዴሞክራሲያዊ ስርዓት ምስረታ የምናደርገው ጉዞ የዛን ያህል ያቀለው።
ጠቅላይ ሚኒስትር አብይ አህመድ በበኩላቸው የፓርቲዎችን እንቅስቃሴ የሚገዛውን ይህን የቃል ኪዳን ሰነድ ድርጅታቸው ኢህአዴግ የሚሰጠውን ዋጋ አመላክተው የተፎካካሪ ፓርቲዎችን እንቅስቃሴ በገዢው ፓርቲ አባላትም ሆነ በመንግሥት ሠራተኞች እንቅፋት እንዳያገኘው አስጠንቅቀዋል። የቀድሞው ልማድም እንዳይደገም አሳስበዋል።
ለመላው የኢህአዴግ አባላት እንዲሁም የኢትዮጵያ መንግሥት ሲቪል ሰርቪስ ሠራተኞች ከላይ ከፌዴራል እስከ ቀበሌ ያላችሁ ዛሬ የተፈራረምነው የቃል ኪዳን ሰነድ ኢህአዴግ በሙሉ ልብ ያመነበት ዛሬ ከፈረሙት ፓርቲዎች መካከል አንዱ ያሸንፍ ተፎካካሪ ሆኖ ለመቀጠል ሙሉ እምነት ያለው ስለሆነ በእናንተ ቀበሌ፣ በእናንተ ወረዳ፣ በእናንተ ክልል ማንኛውም ሰው በነፃ ሀሳቡን ለማራመድ ደጋፊዎቹ ጋር ለመነጋገር ስብሰባ ለመጥራት ሲፈልግ ከቻላችሁ መደገፍ፣ ካልቻላችሁ ደግሞ አለማደናቀፍ ከእያንዳንዱ ኢህአዴግ አባል የሚጠበቅ ይሆናል። ምክንያቱም የኛ አልቲሜት ፍላጎት ኢትዮጵያ ውስጥ እውነተኛ ዲሞክራሲ ማምጣት ብቻ እንጂ ለዘመናት ስልጣን ላይ መቀመጥ አለመሆኑን እያንዳንዱ አባል ተገንዝቦ ተፎካካሪ ፓርቲዎች የሚገጥማቸውን ችግር በማገዝ ምናልባት መንግስት ሲሆኑ እንዳትቸገሩ ጭምር በወዲሁ ባህላቸውን ማስተካከል ይኖርባቸዋል።
ሰነዱን በማዘጋጀትና ተፎካካሪ ፓርቲዎች በእያንዳንዱ አንቀጽ ተወያይተውበት እንዲፈራረሙ ዋናውን ድርሻ የተጫወተው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለጋዜጠኞች በሰጡት ቃል ሰነዱ በፓርቲዎች ተግባራዊ ከሆነ ለሀገሪቱ ሰላም መሻሻልም ከፍ ያለ አስተዋጽኦ እንደሚኖረው ያላቸውን እምነት ገልጸዋል።
አሁን ያለውን የጸጥታ መደፍረስ፣ የግጭቶች ሁኔታ ሙሉ በሙሉ የፓርቲዎች አቋም ወይም የፓርቲዎች እንቅስቃሴ ብቻ ይፈታዋል ብዬ አላምንም። ግን እነዚህ ፓርቲዎች በጣም በሚሊዮኖች የሚቆጠሩ ተከታዮች አሏቸው። ይህን ሀሳብ በትክክል እስካራመዱት እና ያንን ለደጋፊዎቻቸው ለአባላቶቻቸው እስካስታወቁ ድረስ ያለብንን ችግር ለመቀነስ የሰላም እጦቱን ወይም ደግሞ የመሳሰሉትን ችግሮች ለመቀነስ በጣም ብዙ አስተዋጽኦ ያደርጋል ብዬ ነው የማምነው። ግን ያው ከፓርቲዎችም ውጪ ሚዲያዎች አሉ፣ አክቲቪስቶች አሉ። እነሱ ሁሉ ኃላፊነትን በወሰደ መንፈስ የሰለጠነ ፖለቲካን፣ የሰለጠነ አመለካከትን የማስተናገድ ነገር ማራመድ ይኖርባቸዋል።
በዚህ ሰነድ 107 ተፎካካሪ ፓርቲዎች እንደተስማሙበትና ፊርማቸውንም እንዳኖሩበት ወይዘሪት ብርቱካን አረጋግጠዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። የዩናይትድ ስቴትስ መንግስት በአገር ውስጥና በዓለም አቀፍ ደረጃ ከደረሰባት ውጥረት በኋላ ቦይንግ 737 ማክስ 8 እና 9 ጀቶች በሙሉ ከበረራ እንዲታገዱ አዟል። ፕሬዚደንት ዶናልድ ትራምፕ በትናንትናው ዕለት አስቸኳይ የእገዳ ትዕዛዙን ያስተላለፉት ካናዳ ባለፈው እሁድ በወደቀው የኢትዮጵያ አየር መንገድ አይሮፕላንና ከዛ በፊት በጥቅምት ወር በኢንዶኔዥያ ላይን ኤር አይሮፕላን ላይ የደረሱት አደጋዎች ተመሳሳይነት እንዳላቸው ሊጠቁም የሚችል አዲስ የሳተላይት መረጃ ያላት መሆኑን ማስታወቋን ተከትሎ ነው። የዋይት ሀውስ ዘጋቢ ፓትሲ ዊደክስዋራ ያጠናቀረችውን ቆንጅታዬ ታቀርበዋለች።
ቦይንግ ኩባንያ ከሚያመርታቸው ሁሉ በሽያጭ አሃዝ በከፍተኛ ደረጃ የሚታወቁት 737 ማክስ ጀቶች በዩናይትድ ስቴትስ ሰማይ እንዳይበሩ ታግደዋል። ፕሬዚደንት ዶናልድ ትራምፕ ከበረራ ውጪ እንዲሆኑ አስቸኳይ ትዕዛዝ አስተላልፈዋል። 737 ማክስ 8 ጀቶች ቀደም ብሎ በኢንዶኔዥያ አሁን ደግሞ ኢትዮጵያ ውስጥ ተከስክሰው ብዛት ያለው ሰው ሕይወት የጠፋ ቢሆንም የጀቶቹ አምራች ኩባንያ ቦይንግ ሲያበሯቸው የነበሩ የአሜሪካ አየር መንገዶችና የፕሬዝደንት ዶናልድ ትራምፕ አስተዳደር ጀቶቹ ከበረራ የሚታገዱበት ምክንያት የለም የሚል አቋም ይዘው ስለነበረ ያሁኑ የይታገዱ ውሳኔ ያን አቋም የቀለበሰ ፈጣንና ድንገተኛ ሆኖ ተገኝቷል። ፕሬዝደንት ትራምፕ አስቸኳይ ትዕዛዙን ያስተላለፉት ትክክለኛ ውሳኔ በመሆኑ ነው ብለዋል። ዩናይትድ ስቴትስ በዓለም አቪዬሽን ታሪክ ከማናቸውም የላቀ የደህንነት ታሪክ አላት፣ ያን መጠበቅ እንፈልጋለን ብለዋል።
I didn't want to take any chances. We didn't have to make this decision today. We could have delayed it.
ለስህተት አንዳች ምድል መክፈት አልፈልግም። ይህንን ውሳኔ ዛሬውኑ መወሰን ስለነበረብንም አይደለም። ልናዘገየው እንችል ነበር፣ ወይም ጭራሹንም ላንወስን እንችል ነበር። ግን ውሳኔው ከስነ ልቦናም ሆነ ከሌላም አኳያ አስፈላጊነቱ ስለተሰማኝ ነው።
ፕሬዝደንቱ ቦይንግ 737 ማክስ 8 እና ማክስ 9 ጀቶቹን ከበረራ የሚያግደውን ትዕዛዝ ከማስተላለፋቸው ከአንድ ቀን በፊት በቴሌፎን ያነጋገሯቸው የኩባንያ ዋና ስራ አስፈጻሚ ዴኒስ ሚውለንበርግ ጀቶቹ ለደህንነት ስጋት ፈጽሞ የሚያጋልጡ አይደሉም የሚል ማረጋገጫ ሰጥተዋቸው ነበር። ከዩናይትድ ስቴትስ የጦር ኃይል ጋር ትላልቅ ኮንትራክቶችን እየተዋዋሉ ከሚሰሩ ዋና ዋና ኩባንያዎች አንዱ የሆነው ቦይንግ በዋሽንግተን ፖለቲካ ውስጥ የፈረጠመ የአግባቢነት አቅም ካላቸው ድርጅቶች መካከል አንዱ ነው። ለፕሬዝደንት ትራምፕ የቃለ መሐላ ስነ ስርዓት ወጪ የሚሆን $1 ሚሊዮን ለግሷል። በአንድ ወቅት ሚስተር ትራምፕም የኩባንያውን ዋና ስራ አስፈጻሚ ጓደኛዬ ሲሉ ገልጸዋቸዋል።
It's a very tough decision from the standpoint of a company like Boeing. It's a great, great company with a track record.
Boeing ግን ከመሰለ ኩባንያ አኳያ ሲታይ እጅግ በጣም ከባድ ውሳኔ ነው። እጅግ ድንቅ የሆነ ታሪክ ያለው ልዩ ኩባንያ ነው።
ቦይንግ ባወጣው መግለጫ ጀቶቹ በጊዜያዊነት ከበረራ መታገዳቸውን እንደሚደግፍ ገልጾ ያም ሆኖ 737 ማክስ አውሮፕላኖቹ አስተማማኝነታቸው ላይ ሙሉ እምነታችን አይናወጥም ነው ያለው። ባለፈው እሁድ በኢትዮጵያ አየር መንገዱ አውሮፕላን ላይ ከደረሰው አደጋ በኋላ የቦይንግ ኩባንያ የአክሲዮን ዋጋ በ15% አሽቆልቁሏል። እሁድ ዕለት የኢትዮጵያ አየር መንገድ ከአምስት ወራት በፊት ደግሞ የኢንዶኔዥያው ላይን ኤር ንብረት በሆኑ ቦይንግ ሰሮቹ 737 ማክስ 8 ጀቶች ላይ በደረሱት አደጋዎች በጠቅላላው ቁጥራቸው ወደ 350 የሚጠጋ ሰዎች ሞተዋል። ካናዳ ፕሬዝደንት ዶናልድ ትራምፕ ትዕዛዙን ከማስተላለፋቸው በጥቂት ሰዓታት ቀደም ብላ ጀቶቹን ከበረራ ውጪ እንዲሆኑ ያዘዙ በርካታ ሀገሮችን ተቀላቅላለች። የካናዳ የትራንስፖርት ሚኒስትር ማርክ ጋርኖ
The new information, and I hasten to say this is new information, that we received and analyzed this morning.
ዛሬ ጠዋት የደረሰንና የገመገምነውን አዲስ መረጃ አዲስ መሆኑን አስረግጬ መናገር ፈልጋለሁ። ያገኘነው ከተረጋገጠ የበረራዎች ተከታታይ ሳተላይት መረጃ ስብስብ ነው። ከላይን አየር መንገዱ የበረራ እንቅስቃሴ ያልተረጋገጠም ቢሆን ተመሳሳይነት እንዳለው ያመለክታል።
ኢትዮጵያ የአውሮፕላኑን የበረራ መረጃ ሳጥንና የበረራ መቆጣጠሪያ ክፍል መቅረጸ ድምጽ ለምርመራ ወደ ፈረንሳይ ልካለች። የኢትዮጵያ አየር መንገዱ አውሮፕላን ወደ ናይሮቢ ለመብረር ከአዲስ አበባ ተነስቶ ጥቂት እንደተጓዘ ቢሾፍቱ አቅራቢያ እስከተከሰከሰበት እስካለፈው እሁድ ድረስ በዓለም ዙሪያ የሚበሩ ወደ 400 የሚጠጉ የሱን መሰል 737 ማክስ 8 እንደነበሩ ይገመታል። በአሁኑ ጊዜ ሁሉም ከበረራው ውጪ እንዲሆኑ አለያም በአብዛኛው ዓለም አቀፍ የአየር ክልል ዝር እንዳይሉ ተከልክለዋል ተብሎ ነው የሚታመነው።
ወንጀልን ለቅድብሯና መሰግናለን። ከአሜሪካ ድምጽ መጽሔት ነው እንደምታዳምጡት የሰማችሁት የለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በተከዜ ተፋሰስ የሚገኙ የትግራይና የአማራ አዋሳኝ አካባቢዎች በህፃናት ላይ የሚያጋጥም መቀጨጭን ለመቀነስ ያስችላል የተባለውን የሰቆጣ ስምምነት ቃል ኪዳን አፈጻጸም ለማየት የተለያዩ የፌደራል መንግስት ሚኒስትሮች አካባቢዎችን ጎብኝተዋል። ከጉብኝቱ በኋላም ከትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጋር ተወያይተዋል። ሙልጌታ ጽባሃ ዝርዝሩን ልኳል።
የግብርና፣ የትምህርት፣ የጤና፣ የውሃና መስኖ ኢነርጂ ሚኒስትሮች እንዲሁም የሰራተኛና ማህበራዊ ጉዳይ እና ፋይናንስ ሚኒስትር ዴታዎች በትናንትናው ዕለት በትግራይ ክልል ሁለት ወረዳዎች በግብርናና ጤና ትምህርት ስራዎች ላይ ያተኮረ ጉብኝት አድርጓል። ሚኒስትሮቹ ጉብኝታቸው ያካሄዱት የህፃናትን መቀንጨር ለመከላከል እየተሰሩ ያሉ ስራዎች ትኩረት በማድረግ ነው። የፌደራሉ መንግስት ከፍተኛ ባለስልጣናት የተከዘ ተፋሰስ በሚያዋስናቸው የትግራይና የአማራ ክልል ወረዳዎች የህፃናትን መቀንጨር ለመቀነስ በተደረሰው የሰቆጣ ቃል ኪዳን ተብሎ በሚታወቀው ስምምነት ላይ እየተሰራ ያለው ስራ ተዘዋውረው ጎብኝተዋል። ከጉብኝታቸው በኋላ ከትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጋር የተወያዩት ሲሆን የትምህርት ሚኒስትሩ ዶክተር ጸላዬ ጌጤ ህዝብ የሚጠይቃቸውና በጋራ ልንፈታቸው የሚገቡ ብዙ ፍላጎቶች አሉ ብለዋል።
ፎከስ ያርጎ መስራት ካልተቻለ እዛ አካባቢ ያለው ሁኔታ በጣም እኔ ትግራይ እንደ አይነት ትምህርት ቤት ይኖራል ብዬ አልጠበኩም። ግን በተጨባጭ አይጥና አባብ እየተሯሯጡ የሚማሩበት ዳስ ውስጥ ነው ያገኘናቸው። የአየር ጸባዩ ሁኔታ አኳያ በዛ ላይ ተምረው ብቁ ዜጋ ይሆናሉ የሚል መጠበቅ አስቸጋሪ ነገር ነው። ከመምህራንም ከማንም መጠበቅ አስቸጋሪ ነው። ስለዚህ እኛ ይህንን ካጠናቀቅን በኋላ መስራት ያለብንን ስራ እንሰራለን። በዋናነት ግን ህዝቡን አመለካከቱን ለውጦ ባለቤት ሆኖ ስራውን እንዲመራው ማድረግ ግን የክልሉ ማስተባበሪያ ጽህፈት ቤት ስራ ነው የሚል ሀሳብ ነው ያለን።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ያሉን ችግሮች የሚፈቱ በትብብር ነው ብለዋል።
ጎብኝት የነበረ የትምህርት የሌላም የዚህ አካባቢ ብቻ ገና መስለው ይሄ በራሱ ምክንያት የሁለቱን ክልሎችን አማራ ክልልም የትግራይንም ጨምሮ እንደ አንድ ኮሪደር በዚህ አካባቢ ለውጥ እናምጣ የተለየ ችግርም አለ እናቃለን። ግን የተለየ ስራ በመስራት ለውጥ እናምጣ ነው እንጂ በሌሎች ቦታዎች የሉም ማለት አይደለም። በሌሎች ቦታዎችም ያሉ ቻሌንጆች ናቸው። መጎብኘቱ እንዳልነው ነው ማመን ነው ያየው ነው። ቀደም ነው ፈጥላይ ሲል ነበር እንደዚህ አይነት ነገር ትግራይ አልጠበቅኩም። ወል ኦፍ ኮርስ ብዙ ነገርም ስለሚባል ብዙ እድገቶች ብዙ ለውጦች ከዛም አልፎ በተለየ ተጠቅሟል ስለሚባል ላይ ገመት ይችላል። ሰው ሲያይ ነው ሁሉንም ነገር የሚያየው። ይሄ የዘራፊ አገር የማት መንጥፎ የሄደ አገር ማት ሌባ የተደበቀበት ያገር ሀብት የተከማችበት ተደርጎ ነው የሚወሰደው። ባህር ማዶ ያለ አገር ነው በሚመስል ደረጃ ነው እውነታው ይሄ ነው።
በ2020 ዓመተ ምህረት የህፃናትን መቀንጨር በአካባቢው ወደ ዜሮ ለማውረድ በተያዘው መርሃ ግብር መሰረት እየተሰራ ነው ያሉት ደግሞ የትግራይ ክልል የርዕሰ መስተዳድር አማካሪ አቶ ኃይለ አስፋ ናቸው።
በአማራ ክልልና ትግራይ ክልል ተዋሳኝ አካባቢዎች የሚሰራ ስራ ነው። አብዛኛው የተከለል ፋስ ተከትሎ የሚሰራ ስራ ነው። ይሄኛው አካባቢ ለምን ተመረጠ ካልካል በተለይ ሰቆጣ አካባቢ ስንመጣ እና ትግራይ አካባቢ ስንመጣ ተመሳሳይ የሆነ የድህነት ደረጃ ያላቸው አካባቢዎች ናቸው። ተመሳሳይ የሆነ የኢኮኖሚ ችግር ያለው አካባቢ ነው። ማህበራዊ ችግር ያለው አካባቢ ነው። ስለዚህ እዛ ያለው ህዝቦችም እና ህጻናትም በከፍተኛ ጉዳት ያላቸው አካባቢ ናቸው። አሁን ወደ ትግራይ አካባቢ ስንመጣ በአገር አቀፍ 38 ነው፣ በትግራይ ደግሞ 39% ያለው፣ በእነዚህ ወረዳዎች ደግሞ ወደ 46% ያለው አበረች። አንዳንድ ወረዳዎች ለምሳሌ እንደነሳ ሀሳብ ደግሞ ወደ 54% ይደርሳል። ይህ ስናየው 54% የተፈጠረው ህጻን ስታንትድ ነው ወይም ደግሞ መቀንጨር አለበት ካል የማሰብ ችለታው፣ የመማር ችለታው፣ መስራት ችለታው በጣም ደካማ ነው። አምራች አይደለም ለማለት መስራት ተብሎ ነው የሚታሰብ ያለውና ይህን መቀየር ማለት የሚቀጥለው ጀነሬሽን አምራች እንዲሆን ታማ አቅም እንዲኖረው ለማድረግ የሚሰራ ስራ ነው ያለውና
ስምምነቱ በሚገባ ተግባራዊ ለማድረግ የሁለቱንም ክልሎች ህዝቦች ጥቅም በጋራ ማረጋገጥ ይቻላል ሲሉ አቶ ኃይለ ተናግሯል።
በማራም በትግራይ ክልል ያለው ህዝቦች ተመሳሳይ ናቸው። ተመሳሳይ ህዝብ ያለው አንድ አይነት አላማ ነው ያላቸው፣ አንድ አይነት የጥቅም ግንኙነት ነው ያላቸው፣ አንድ አይነት ችግር ነው ያላቸው። ስለዚህ እነዚህ ሁለት ክልሎች ተመሳሳይ የሆነ ህይወት ስላላቸው እነዚህ ክልሎች አብረው ከሰሩ ተጋግዘን ከሰራን አብረን ደግሞ ካለማ ነው ትልየ ተከዘባለ አብረ ካለማ ነው በዛ አካባቢ መጣው ለውጥ የጋራ ጥቅም የሚሆነው ማለት ነው። ስለዚህ ሁለቱ ተቃሚ ህዝቦች ስራል ማለት ነው። ስለዚህ በአማራ ክልልም ተመሳሳይ አደረጃጀት አለ። በትግራይ አሁን ያለውን አደረጃጀት ፒዲዮ የምንለው አደረጃጀት አለ። በዋናው ደግሞ ፌደራል መንግስት ፍተኛ የመንግስት አመራሮችም አሉ። ይሄን አሰባስበን ከሰራን ህዝቦቹ ተመሳሳይ የሆነ ለውጥ ያመጣሉ ማለት ነው። ስለዚህ ፋይዳ ምንድነው? ህዝቦች አንድ ነው የሚያሳይ ነው።
የፌዴራል ከፍተኛ አመራሮቹ በአማራ ክልል ተመሳሳይ ጉብኝት አካሂደዋል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለ።
ሙልጌታ ጽባህን ለዘገባው እናመሰግናለን። ቢሾፍቱ የሚገኘው አለማ ካውዳይ የመን ማቀናበሪያ አለ ምንም ምክንያት 300 ሰራተኞች ከስራ ማገዱን የድርጅት ሰራተኞች ለአሜሪካ ድምጽ ገለጹ። የከተማው ሰራተኛና ማህበራዊ ዋስትና ጽፈት ቤት በበኩሉ ድርጅቱ ህግ አክብሮ እንዲሰራ ብዙ ጊዜ ቢነገረውም ሊታረም አልቻለም ይላል። ሙክታር ጀማል ዝርዝር አለው።
የዓለም አካውዲ መኖ ማቀናበሪያ ሰራተኞች ድርጅቱ ከፍተኛ የህግ ጥሰትና ጉልበት ብዝበዛ እያካሄደባቸው መሆኑን ይናገራሉ። ሰራተኞች መብታቸውን ሲጠይቁ ከህግ ውጪ እንደሚባረሩ፣ ህጋዊ የቀጠር ሂደት እና ጥቅማ ጥቅሞች ብሎም የሥራ ደህንነታቸው ያልተጠበቀ መሆኑንም ተናግረዋል።
ድርጅቱ ትክክለኛ ስርዓት የለም። ስራ ጫና አለ፣ በጥቅም ዙሪያ አለ፣ ሰው ያባረራሉ። በቃ እንደፈለጋቸው ነው የሚጓዙት ማለት ነው።
በወር የሚከፍሏችሁ ደሞዝ ስንት ነው?
900 ብር ነው። የሚገርም ነው። 900 ብር ማለት በሰዓት 3 ብር በቀን 24 ብር አንድ የአሜሪካ ዶላር የማይሞላ ክፍያ ነው የሚከፈለት። በቀን ግን የምንሸከመው በስምንት ሰዓት ውስጥ 130 ኩንታል ይሸከማል አንድ ሰው ብቻ ማለት ነው። አህያ ራሱ እንደዚያ ይሸከም። የሚገርም ነገር 600 ኩንታል ያመርታል በስምንት ሰዓት ውስጥ።
በድርጅቱ ለረጅም ጊዜ የቆየ በደልና መብት ጥሰት መኖሩን ገልጸው በቅርብ መብታቸውን በመጠየቃቸው አለምንም ማስጠንቀቂያ ከስራ ስለተባረሩ 10 ሰራተኞች ጉዳይ ጥያቄ በማቅረባቸው ከ300 በላይ ሰራተኞችን በጅምላ ከስራ ታግደዋል ይላሉ።
ጠዋት ራሱ ባለ ንብረቱ ነው መሰለኝ ከምክትል ስራ አስኪያጁ ጋራ ውስጥ ያሉትን ሰራተኞች የሚወጡት 1:20 ነው። 1:20 ሳይደርስ እነሱ ቀደም ብለው በነጋታው ሄደው ውጡ አሏቸው። የቀረው ሰራተኛ ተወርዋሪውና የሸፍት ሰራተኛ ጠዋት 1:20 ወደ ስራው ሊገባ ሲል በሩ ተዘግቷል። ምንድነው ምክንያቱ? ባለ ንብረቱ ምክትል ስራ አስኪያጁ ራሱ እዛው ናቸው። በሩን ዘግተው እዛው ቆመን ምንም ሳናግሩን ነው ጥለውን የሄዱት። እኔም እኮ አሁን እኔን ማባረር ይችላል፣ ግን አሳማኝ ነገር መኖር አለበት። እኔን ለማባረር ጥፋቱ ምንድን ነው በዝርዝር ተቀምጦ በሚገባ ጥፋቴን አውቄ መባረር አለብኝ። ዝም ብዬ እኔ ባለ ንብረት ነኝ ብዬ እያነሳው መወርወር ይቻላል በህግ?
የድርጅቱ መዘጋትና ሰራተኞች ስራ ማቆም ትክክል መሆኑን የገለጹት የድርጅቱ ስራ አስኪያጅ መቶ አለቃ ለማ አስፋው ሰራተኛው በማደም የስራ ሂደቱን እና ማምረቻውን በተደጋጋሚ ለስጋት ስለዳረገ ድርጅቱን መዝጋታቸውን ተናግረዋል። የቢሾፍቱ ከተማ ከንቲባ ጽፈት ቤት ኃላፊ አቶ መርድ አስፋው በበኩላቸው የድርጅቱ አመራሮች ችግሮቻቸውን ለመፍታት ዝግጁ አለመሆናቸውን ጠቅሰው ስራ ለመዝጋት የሚያበቃ ምክንያትም አለመኖሩን ይናገራሉ።
ፋብሪካዎችን ሆነ ኢንዱስትሪዎች የሚተዳደሩት በተለይ አዋጅ 377 2016 በዛ ነው። አሰሪና ሰራተኛ አዋጅ ነው። በዚህ ነው የሚተዳደሩት። ሰራተኛና አሰሪ አዋጅ የራሱ የሆነ መስፈርት አለው። አንድ ፋብሪካ ሊዘጋ ከሆነ ዴት ሊዘጋ እንደምትል አንድ ሰራተኛ የአንድ ፋብሪካ ሰራተኛ ስራ ማቆም ካለበት ምን አይነት ማስጠንቀቂያ መስጠት አለበት? ምን ያክል ጊዜ መቆየት አለበት? የራሱ የሆነ ጊዜ ያስቀመጠው ነገር አለ። ግን ከዚህ ጊዜ እና ከዚህ አዋጆች ምንም ሳናግሩን ወይ ደግሞ ሪፖርት ሳያደርጉ ፋብሪካችንን ዘግተናል ከዛሬ ጀምሮ የሚል ደብዳቤ ብቻ ነው ወደዚህ ጽሕፈት ቤት ይዞ የመጡት። ፋብሪካው ምንም ማስጠንቀቂያ ሳይሰጥ ፋብሪካውንም መዝጋት ልጆቹንም እንዲቀንሱ ሀሳብ ማቅረብ አግባብ አለመሆኑን ተናግሯቸው ዛሬ ስራ እንዲጀመር አቅጣጫ ተሰጥቶ ነው ተባለው።
የችግሩ መነሻ የሆነው የአስር ሰራተኞች ከስራ መባረር በተደጋጋሚ ድርጅቱ የሚፈጽመው የህግ ጥሰት ነው ይላል የብሾፍቱ ከተማ ሰራተኛና ማህበራዊ ጉዳይ። ሰራተኞችን ከስራ በማሰናበት ሂደት ህጉን ተብቀውና ማስጠንቀቂያ ሰጥተው እንደሆነ የጠየቅኳቸው የዓለም ማካውዳይ መኖ ማቀነባበሪያ ድርጅት ስራ አስኪያጅ መቶ አለቃ ለማ አስፋው የሚከተለውን ብለዋል።
ማስጠንቀቂያ ለነሱ መጻፍ አንችልም፣ ምክንያቱም ውል የለንም። የስራ ውል በቀን ነው የምናዘው። ቀን ይሰራሉ፣ በፈለጉ ሰዓት ይገባሉ ይሰራሉ። ያ ታስቦላቸው ማታ ገንዘባቸው ይዘዋል።
አመት ሞልቷል አይደለው ነበር?
አዎ፣ ከአመት በላይ ናቸው።
ከአመት በላይ አንድ ሰው ግን አንድ ተቋም
ህጉን ነው
የሰራተኛና አሰሪ ህጉ ደግሞ የሚለው 45 ቀን ካለፈ ቋሚ ነው ባይ ዲፎልት። ደብዳቤ ብትሰጡም ባትሰጡም አመት ሞላ ሰራተኛ በቀጥታ ዝም ብሎ ማባረር ይቻላል?
ማባረር አብረን መስራት አልቻለም። የስራ ግንኙነት የስራ ውል ይቋረጥ ነው።
የብሾፍቱ ከተማ ሰራተኛና ማህበራዊ ጉዳይ እንደሚገልጸው ድርጅቱ ከሰራተኞች ማህበር ማቋቋም፣ ደሞዝ ማስተካከያ እና ሌሎች የሰራተኞች መብት ጥያቄዎች ላይ መልስ ከመስጠት ይልቅ በሰራተኞቹ ላይ ጫና ማብዛትና በሩን ለውይይት ዝግ ማድረግ ላይ ትኩረት አድርጓል ይላል የጽፈት ቤቱ ኃላፊ ወይዘሮ አማኔ ቁንዲ። ድርጅቱ አሁንም የተቀመጠውን የመፍትሄ አቅጣጫ አለመቀበሉን ይገልጻሉ።
አሁን እንግዲህ እኛ ትናንት ተወያይተናል እንደ ከተማ መስተዳድሩ ከሚመለከተው አካል ከከንቲባ ቢሮ ከከንቲባችን ጋር የተወከለ ሰው ነበረ፣ ፖሊሶች ነበሩ፣ የኛ ቢሮ ነበርኩኝ እና ከባለሀብቱ ጋር ምንድነው የተወያየነው፣ ያው ልጆቹ መጀመሪያ ላይ ተባረሩ ምንም ባላጠፉት ምንም አይነት ማስጠንቀቂያ ሳይሰጣቸው ስለተባረሩ እና እነሱ ተመልሰው በአስቸኳይ ማስታወቂያ ወጥቶ ወደ ስራ እንዲገባ ነው የሰጠናቸው። ግን አልተገበሩትም ማለት ነው። ስለዚህ ይሄ ደግሞ ያው ሁለት እንዳለው።
ለአሜሪካ ድምጽ ሙክታር ጀማል ነኝ ከቢሾፍቱ።
ወደ መጨረሻው መስህት ውስጥ እናልፋለን። ከሐረሪ ክልል የፖሊስ ሰራዊቱን በሁለት ዙር ስልጠና ሊያስገባ መሆኑን አስታውቋል። በክልሉ የጸጥታና የህግ የበላይነት ችግር እንዳለ የክልሉ ነዋሪዎች ዘወትር የሚናገሩ ሲሆን ክልሉም ችግሮቹን ለመቅረፍ ከመከላከያና ፌዴራል ፖሊስ ጋር በቅንጅት እንደሚሰራ ገልጿል። አዲስ ቸኮል ተጨማሪ አለው።
የሐረሪ ክልል የፍትህና ጸጥታ ጉዳዮች ቢሮ ኃላፊ አቶ አህመድ ዩሱፍ በተለይ ለቪኦኤ እንዳስታወቁት በክልሉ ጠንካራ የጸጥታ ከለመገንባት አቅደናል ብለዋል።
በክልሉ የጸጥታ ሁኔታ ያለመረጋጋት ሁኔታዎች ይታዩ ነበር። የህግ በላይነት ያለመከበር እንዲሁም አልፎ አልፎ ስርቢያዎች የሚታዩ ቢሆንም ጠንካራ የጸጥታ አካል መፍጠር አለብን። የህግ በላይነትን ለማስከበር ይህን ለማድረግ ደግሞ የአቅም ግንባታ ስልጠናዎች በየጊዜው ክፍተቶችን እያየን ለመሙላት ስለሚያስፈልግ በዚህ ነው ስልጠናውና ታድሶ የተዘጋጀው። በዚህ ዙሪያ በክልላችን ያሉትን ሰራዊት አድማ ብተና ወይም ቢዋይል የምንለውና መደበኛ ፖሊስም በሁለት ዙር እናስገባለን ብለን ነው ያቀድነው። መጀመሪያ ስንሰራ የቀረብ ነው። በዚህ ምክንያት አሁን የመጀመሪያ ዙር 600 የሚሆን የፖሊስ አባላት ይገባሉ ብለን አቅደናል። በ8 ወደ መሰልጠኛ ይገባሉ ማለት ነው።
የሐረሪ ክልል መሬቱ የኛ ነው በሚል የግለሰቦችን ቤቶች እስከ ማፍረስ እና ቁልፍ ሰብሮ ቤታቸውን እስከ መውሰድ የደረሰ ተደጋጋሚ ወንጀሎች ይፈጸምበታል። በርካታ የክልሉ ነዋሪዎችም በክልሉ የጸጥታ አካላት ላይ እምነት እንደሌላቸው ነው የሚናገሩት። አሁን የሚሰጠው ስልጠና በዚህ ረገድ ለውጥ ያመጣል ስንል አቶ አህመድን ጠይቀናቸው ነበር።
ያመጣል ብለን እናስባለን። የሚሰጠው ስልጠናም ጋፖችን ማዕከል ያደረገ ስለሆነ ከነበረው የኢንቫይሮንመንት ወጥቶ ወደ ህብረተሰቡ የሚፈልገው ህዝባዊ ፖሊስን ከመመስረትና ከመገንባት አንጻር ነው ምስልጠናው የሚሰጠው። ህዝባዊ ወገንተኝነት ያለውን ፖሊስ ነው የምንገነባው።
በማህበራዊ ሚዲያዎች የሐረሪ ክልል ጸጥታ የማስከበር ኃላፊነት ፌዴራል ፖሊስና መከላከያ ተረከቡት የሚባለው ስህተት ነው ብለዋል አቶ አህመድ።
የጸጥታ ኃይሉን የክልሉ መንግስት ነው የሚይዘው፣ ማንም ሌላ አካል የሚይዘው አይደለም። በክልላችን የጸጥታ ሁኔታ ተጠያቂነቱ የክልሉ መንግስት ስለሆነ የክልሉ ፍትና ጸጥታ ቢሮ በበላይነት ይመራል። የክልሉ ጸጥታ ምክር ቤት አለ፣ በዛ ደግሞ ፖሊስ ኮሚሽኑ የራሱ አስተዋጽኦ አለው። ይህንን የክልሉ ጸጥታ ምክር ቤት ፌዴራል ፖሊስና መከላከያ ያለበት በጋራ ሆነን የሚመራ ይሆናል ማለት ነው።
በአሁኑ ሰዓት መከላከያና ፌዴራል ፖሊስ በሁለተኛ ዙር ከሚሰለጥኑት ቀሪ ፖሊሶች ጋር በመቀናጀት የክልሉን ጸጥታ የማስከበር ስራቸውን ጀምረዋል። ዛሬ ረፋድ ላይ የፌታችን መጋቢት 8 በሰንዳፋ ፖሊስ ማሰልጠኛ ለአንድ ወር ገብተው የሚሰለጥኑ 580 ፖሊሶች ስም ዝርዝር ተለጥፏል። በሐረር ከተማ ከሳምንት በፊት ማንነታቸው ያልታወቁ ግለሰቦች ከቢራ ፋብሪካ እስከ ህይወት ፋና ሆስፒታል ያለው መሬት የኛ ነው በሚል ከ50 በላይ የከተማዋ ነዋሪዎችን መኖሪያ ቤቶች ሲያፈርሱና ነዋሪዎች ላይም ጥቃት ሲፈጽሙ ፖሊስ እርምጃ ለመውሰዱን በከተማዋ ህገወጥ የነዳጅ ለክትስፋፋ ፖሊስ በቸልታ ማየቱን ከሁለት ወር በፊትም የግለሰቦች ኮንዶሚኒየም ቤቶች ቁልፍ እየተሰበረ ያልታወቁ ሰዎች ገብተው የኖሩ መሆኑንና በዚህ ሂደትም ፖሊስ እርምጃ ወሰደም የሚል ቅሬታ ይቀርብበት እንደነበር ቪኦኤ ዘግቦ ነበር። ከዚህ ባሻገር የሐረሪ ፖሊስ የሐረርን ህብረ ብሔራዊነት ከማንጸባረቅ ይልቅ የሁለት ብሔሮች ተጽዕኖ ጎልቶ የሚታይበት በመሆኑ ፖለቲካውን እየተከተለ የመከፋፈልና የወገንተኝነት ችግርም የሚንጸባረቅ ነው የሚል ቅሬታ ይቀርብበታል። ለአሜሪካ ድምጽ ራዲዮ አዲስ ቸኮል ነኝ ድሬዳዋ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። እዚህ ገደማ የስልክ አስተያየቶቻችሁ ይቀርባሉ። የምትከተለዋን አጠር ያለች ግጥም ያደረሱን አድማጭ ወንዶሰን ጸጋዬ ይባላሉ። በእሁዱ የአውሮፕላን አደጋ ፓይለት ልጃቸውን ላጡት አባቱ ለዶክተር ያሬድ ጌታቸው ይድረስልኝ ብለዋል። እነሆ
ይድረስ ለካፒቴን ያሬድ አባት ለዶክተር ጌታቸው ተሰማ። ተጻፈ ወላጅ ለወላጅ፣ እኔም እንደ አባት እንደ አንድ ኢትዮጵያዊ ይህን ልበል በታላቅ አክብሮትና ፍቅር። ድምጽዎን ስሰማ እንባ ኮለል ኮለል፣ ያልታሰበ አደጋ ልጅን ያህል ነገር ከብብት ሲነቀል። ለእኔም ቅርብ ነበር ብለው ገልጸውታል፣ ባልደረቦቹም ሁሉም ያከብሩታል፣ ሁሉም ይወዱታል። ይንከባከበኝ ነበር ብለው መስክረዋል፣ አገር ሲንከባከብ ልጅ መስዋዕት ሆኗል። አገር ሲገነባ መስዋዕት ይቀርባል፣ ከዛ ውስጥ አንዱ የኔ ልጅ ብለዋል። ወላጅ የልጁን ሞት እንዴት ያስተናግዳል? መንፈስና አእምሮ ስሜትን ያቆስላል። የአንበሳ ልጅን ሕይወት ሲዘክሩ ከቤተሰቡም ለየት ያለ ነው አፈጣጠሩ፣ እርግጥ እንደሆነም ሁሉ መሰከሩ። እግዚአብሔር ሰጠ እግዚአብሔር ነሳ፣ መልካም ብለዋል ስለ ልጆ ያሬድ አንበሳ። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ፣ ቃሉ ተፈጸመ ያሬድ አምስትያ። አምስተኛ ልጃቸው ነው ያሬድ። ጸባይ ከሙያ ጋር በተካነ ዘርፍ፣ ማብረር ብቻ አይደለም በዋናም ነው ጎበዝ። ኢትዮጵያ መሆኑን ያሬድ መሰከረ፣ ኢትዮጵያ መሆኑን ያሬድ መሰከረ። አገሩ ምድር ላይ ሞቶ ተቀበረ። ጥሩ ገልጸውታል የተለየ ፍቅር እንደነበራችሁ፣ ፍቅሩም ለመጽናናት እርሾ ይሆናችሁ፣ ፍቅሩም ለመጽናናት እርሾ ይሆናችሁ። ሐውልት ይሰራል ለመታሰቢያ፣ ጠንካራ እንደሆን የሚመሰክር ለኢትዮጵያ። በመጨረሻም ለወዳጅ ዘመድ ለአየር መንገድ ባልደረቦቹ መንፈስና ጥንካሬ እመኛለሁ። ነፍስ ይማር። ኢትዮጵያ ሀገራችንን እግዚአብሔር ይባርክ። አሜን። ወንድ ወሰን ጸጋው ሚኒሶታ መጋቢት 13/2019
አቶ ወንዶሰን ጸጋውን እናመሰግናለን። ተዘዋዋሪ የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ።
ይህ ከአሜሪካ ድምጽ ሬዲዮ ጣቢያ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ወደ ሁለተኛው አጋማሽ ስርጭታችን ተሸጋግረናል።
በኢትዮጵያ የደረሰው የአውሮፕላን አደጋ እጅግ አሳዛኝና ብዙ ዜጎችን የጎዳ ቢሆንም ዓለምን ግን የበለጠ አስተሳስሯል ሲሉ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ዛሬ በናይሮቢ በተካሄደው የተባበሩት መንግስታት ድርጅት የአካባቢ ጥበቃ ጉባኤ ላይ ተናግረዋል። የስብሰባ አዘጋጆች ጭምር በአደጋው ህይወታቸው ያለፈበት አሳዛኝ አደጋ በመሆኑ ስብሰባውን በንግግር የሚከፍቱ በአደጋው ጉዳት ለደረሰባቸው ሰዎች ቤተሰቦች፣ ጓደኞችና የሥራ ባልደረቦችን እንዲሁም ለመላው ዓለም መጽናናትን በመመኘት ሐዘናቸውን ገልጸዋል ብለዋል። በጉባኤው ላይ የተገኙት በኬንያ የኢትዮጵያ አምባሳደር መለስ ዓለም። ጽዮን ግርማ ማምሻውን በስልክ አግኝታቸዋለች።
ዛሬ ናይሮቢ ውስጥ ዋን ፕላኔት ወይም አንድ ዓለም በሚል ርዕስ በተካሄደው ጉባኤ ላይ የተገኙት በኬንያ የኢትዮጵያ አምባሳደር መለስ ዓለም ስለ ጉባኤው ጠይቀናቸው ነበር።
በጣም ትልቅ ስብሰባ ነው። የበርካታ ሀገራት መሪዎች፣ ፈረንሳዩ ኢማኑኤል ማክሮን፣ የኬንያው ኡሁሩ ኬንያታ፣ የኮንጎ ዲአርሲ ኢተን ተሸከዲ፣ የማደጋስካር፣ የስሪላንካ፣ የሩዋንዳ የጠቅላይ ሚኒስትር፣ የእኛን የአካባቢ ጥበቃ ከፍተኛ ባለስልጣንን ጨምሮ ከአርባ በላይ የውጭ ጉዳይ ሚኒስትሮች የተገኙበት አንድ ዓለም ወይም ዋን ፕላኔት በሚል ርዕስ የተዘጋጀ ስብሰባ ነው። እዚህ ስብሰባ ላይ መሪዎቹ በከፍተኛ ደረጃ ሁለት ስብሰባዎች አካሂደዋል። የየሀገራቱ ተወካዮችም የየሀገራቸውን አቋም አንጸባርቀዋል። በሁሉም ንግግር ላይ የንግግራቸው መነሻም ሟሟሻም የነበረው በቅርቡ የኢትዮጵያ አየር መንገድ ላይ የደረሰው አደጋ፣ ከአደጋው ጋር ተያይዞ በምንወዳቸው ወንድሞቻችን፣ እህቶቻችን፣ የተለያዩ ሀገር ዜጎች ላይ የደረሰው ጉዳት ነው። የሁሉም አስተያየት የሚነሳው በዛ ነው።
ጉባኤው ከፈረንሳይ መንግስት ጋር በመተባበር የዓለም ባንክ ያዘጋጀው በመሆኑ ለስብሰባው ቅድመ ዝግጅት ቀድመው በመንገድ ላይ የነበሩ ፈረንሳውያንን ጨምሮ 157 የ33 አገር ዜጎች ህይወት ያለፈበት በመሆኑ ስብሰባውን በንግግር የሚከፍቱ ሁሉ በአደጋው ጉዳት ለደረሰባቸው ሰዎች ቤተሰቦች፣ ጓደኞች፣ የስራ ባልደረቦችና ለመላው ዓለም መጽናናትን ሲመኙ ነበር ብለዋል።
ከዛ ውስጥ ለዚህ ስብሰባ ዝግጅት ኮሚቴ ውስጥ ሲሰሩ የነበሩ የፈረንሳይ እና የሌሎችም አገሮች ባለሙያዎች የአደጋው ሰለባ ሆነዋል። በመጀመሪያ አካባቢ ትልቅ የሀዘን ድባብ የነበረበት ነው። ግን ስብሰባው እየቀጠለ በሄደ ጊዜ በዚህ አደጋ የሞቱ ወገኖችን ቃል ኪዳናቸው እናድሳለን፣ እነሱ የጀመሩት እኛው እናስመሰስ ፈጽሟል የሚል የቁርጠኝነት መንፈስ የተላለፈበት እያንዳንዱ መሪ መጽናናትን የተመኘበት ነው። በተለይም የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን አዲስ አበባ ነበሩ። ከአዲስ አበባ ነው ወደዚህ ስብሰባ የመጡት። ጋባዦቻቸው እንኳን የሰው ልጅ መገኛ ከሆነችው ኢትዮጵያ በሰላም መጡ ብለው ተቀብለዋቸዋል። እሳቸው ንግግራቸውን ሲጀምሩ ይሄ በኢትዮጵያ አየር መንገድ ላይ የተከሰተው አደጋ ዘግናኝ አደጋ ነው፣ ይሁን እንጂ የተለያየ ዓለም ህዝቦችን እንደ አንድ ቤተሰብ እንድንሰባሰብ አድርጎናል። መጽናናትን ተመኝተው የአንድ ደቂቃ የህሊና ጸሎትም መታሰቢያ ተደርጎበታል። ፕሬዚደንት ኡሁሩም በወቅቱ በደስታም በሀዘንም እንዳንለያይ አድርገውናል፣ ኢትዮጵያውያን ሀዘናችሁ ሀዘናችን ነው ማለት እንፈልጋለን ብለዋል። በነገራችን ላይ ሲሆን እንግዲህ አጋጣሚ ሆኖ እኔም የዛን ቀን ነው ናይሮቢ የገባሁት። ቀደም ሲል ይሄ ጉዳት የደረሰበት በረራ ላይ ትኬት ከቆረጥኩ በኋላ በአጋጣሚ እናቴ ከክፍለ ሀገር ትመጣ ስለነበረ እኔም እሷን ለማግኘት ስል ወደ ሁለተኛው በረራ በማዞር ያለፍኩት አደጋ ነው እና የብዙ ዜጎችን የብዙ ሀገሮችን የብዙ ወገኖችን የብዙ ቤተሰቦችን ያንኳኳ አደጋ ነው ብሎ ማለት ይቻላል።
የቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይና ከቀናት በፊት የሹመት ደብዳቤያቸውን ለኬንያው ፕሬዝዳንት ኡሁሩ ኬንያታ አቅርበው ስራ ከጀመሩት አምባሳደር መለስ አለም ጋር ያደረግነው ሰፋ ያለ ቃለ ምልልስ በእሁድ ምሽት ይቀርባል።
ወደ ቀጣዩ ዘገባ እናልፋለን። ዘጠኙን የአውሮፕላኑን ሰራተኞች ጨምሮ ለ157 ሰዎች ልቀት ምክንያት ለሆነው የኡሁዱ የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 የመከስከስ አደጋ መንስኤ ፍለጋው ተያይዟል። ለመሆኑ የአደጋው መንስኤ ምንድን ነው? መልስ ፍለጋው ተጀምሯል እንዳልነው የበረራ እገዳውስ ምን አስከትሎት ይሆን? የዘመናዊውን አውሮፕላን የቴክኖሎጂ ጠባይ የበረራ አደጋዎችን መንስኤ ለመመርመር በታለመ ቅንብሩ የቦይንግ ታሪክ መለስ ብሎ በመቃኘት አሉላ ከበደ የበረራ ጥናት ታዋቂ አነጋግሮ ተከታዩን አጠናቅሯል።
ድፍን ምዕት ዓመት በተጠጋው የሁሉም መጀመሪያ በሚመስል ታሪክ እንደርደር ይህ የእሁዱን አደጋና እርሱን ተከትሎ የተከሰቱት ገና የምንደርስባቸው ጉዳዮች ሁሉ የቦይንግም ታሪክ አካል ይሆናሉ። እንደ አውሮፓውያን የዘመን አቆጣጠር በ1964 ተወጥኖ በ1967 ለመጀመሪያ ጊዜ የሰማዩን ግድግዳ የቀደደው ቦይንግ 737 እንደ አውሮፓውያን የዘመን አቆጣጠር በአሜሪካው ቱጃር የሳንቃ ነጋዴ ቦይንግ ኢ ዊሊያም በ1916 የተመሰረተው የቦይንግ የበረራ ቁሳቁስ ኩባንያ 6 ዋነኛ የመንገደኞች ማመላለሻ አውሮፕላን አይነቶች አንዱ ነው። በሚያዝያ 1967 ለመጀመሪያ ጊዜ የበረረው ቦይንግ 737-100 በአመቱ በየካቲት 1968 በሉፍታንዛ አወቀ። ቦይንግ በ1980ዎቹ CFM 56 በተባለ በራሱ ዛቢያ በሚሽከረከር ማሽን የሚቀለጥፍ የጀት አውሮፕላን ሞተርና ተሻሽሎ ከተሰራ የአውሮፕላን ክንፍ ጋር የቦይንግ 737 ክላሲክ ሲሪስ በመባል የሚታወቁትን 737-300 737-400 እና 737-500ን በማከታተል አስተዋወቀ። ፕሮፌሰር ነባል ተናጂ በዩናይትድ ስቴትስ የኦሃዮ ስቴት ዩኒቨርሲቲ የበረራ ጥናት አዋቂ ናቸው። ከትላንቱ ፕሬዝዳንት ትራምፕ የቦይንግ 737 ማክስ 8 እና 9 አውሮፕላኖች እንዳይበሩ ከተላለፈው ውሳኔና የአሜሪካው የአቪዬሽን ባለስልጣን ትዕዛዝ እንደርደር አልኳቸው። ለመሆኑ ይህ ውሳኔ የአውሮፕላኑን ሁኔታና አደጋውን አስመልክቶ ምን የሚነግረን ይኖር ይሆን? የሁለቱን አውሮፕላኖች አደጋ ምስስል የሚያሳይ መረጃ ስናይ ውሳኔዎቹ ምክንያታዊ ናቸው ብዬ አምናለሁ ይላሉ።
According to the US and Canadian officials, there's additional information coming in from satellites that there are some similarities on what's going on. So the decisions made by both
የካናዳ ባለስልጣናት እንደሚሉት በሁለቱ አደጋዎች መካከል አንዳንድ መመሳሰል እንዳለ የሚጠቁሙ የሳተላይት መረጃዎች አሉ። ስለዚህ በዩናይትድ ስቴትስም በካናዳም የተወሰዱት ውሳኔዎች ትርጉም ያላቸው ይመስላሉ። በዚህ ተጨማሪ መረጃ ምክንያት አይሮፕላኑ መውረድ አለበት። አሁን አየር መንገዶች ተሳፋሪዎቻቸውን በአግባቡ ለማስተናገድና በተቻለ ፍጥነት ለማደላደል አበርትተው እየሰሩ ናቸው። ምክንያቱም በረራዎች ተሰርዘዋል። እንደምታውቀው ሳውዝ ዌስት አየር መንገድ በዩናይትድ ስቴትስ ግዙፉ አመላላሽ ነው። ከ750 አይሮፕላኖቻቸው 34ቱ እነዚህ ጀቶች ይመስሉኛል። ከአጭር ጊዜ ስንመለከተው መጠነኛ መረባበሽ ፈጥራል። ይሁን እንጂ ከአጠቃላዩ የአይሮፕላኖቹ ቁጥር አነስተኛ ቁጥር ያላቸው በመሆናቸው የታገዱት መንገደኞቻቸውን ፈጥነው ያደላድላሉ ብዬ አስባለሁ።
የአደጋውን መንስኤ ምንነት በተመለከተ ካንዳች ድምዳሜ ላይ ለመድረስ ጊዜው ገና መሆኑን የተናገሩት ፕሮፌሰር ተናጂ አዲሶቹ ዘመናዊ አውሮፕላኖች ይዘውት የመጡት ቴክኖሎጂ በተለይ በቦይንግ 737 ማክስ ላይ ለደረሱት ያልተጠበቁ አደጋዎች መንስኤ ሊሆን ይችላል ይሆን በሚልም የተለየ ትኩረት እየሳበ ነው። በመላእክትና በቅርበት ሊታይ ይገባዋል ነው የሚሉት።
The question which is related to that is that is there too much automation?
አይሮፕላኑ ላይ ራሱን በራሱ የሚመራው አሰራር የበዛ ነው ለሚለው ጥያቄ የኔ አስተያየት ራሱን በራሱ የሚመራው ቴክኖሎጂ የደህንነትን ዋስትና በማሳደግ ወጪን በመቀነስና የተሳፋሪውን ምቾት ከፍ በማድረጉ በኩል ሁነኛ ዋጋ ስለሚኖረው ከፍተኛ ጠቀሜታ አለው የሚል ነው።
ይበልጥ ጠቃሚ የሚሆነው ግን የቴክኖሎጂውን ፍጥነት የሚመጥን ግንዛቤ በቀደመው የበረራ ጥበብ ክህሎት ላይ ማከል ዛሬ ላለንበት ይዞታ እጅግ አስፈላጊ ነው ሲሉም ይሞግታሉ።
Technology is moving so rapidly, particularly digital technology, that while
technology, በተለይ ደግሞ ዲጂታል ቴክኖሎጂ እጅግ በቀለጠፈ ፍጥነት እያደገ በመሆኑ አብራሪዎች እርግጥ ነው ከፍተኛ ሙያዊ ብቃት ኑሯቸው ነው የሚበሩት። ለዚያም ከፍተኛ አክብሮት አለኝ። ይሁንና በሙያ ስልጠናቸው ወቅት ከቀሰሙት ልዩ ክህሎት በተጨማሪ የቴክኖሎጂ ስልጠናም ቢያገኙ ስራቸውን ይበልጥ በተቀላጠፈና ይበልጥም በተዋጣ መንገድ መስራት ይችላሉ ብዬ አምናለሁ። በመሆኑም ቴክኖሎጂውን ይቅር ማለት አንችልም።
የቴክኒክ እክል በአውሮፕላን ስሪት ወቅት በተፈጠሩ ችግሮች የሚከሰት አደጋ ወይም በአብራሪው ስህተት ሊመጣ የሚችልን ጨምሮ ለአደጋ መንስኤ ሊሆኑ የሚችሉትን ከዚህ ካሁኑ ከኢትዮጵያ አየር መንገዱ አደጋ ጋር እንዴት ያዛምዱታል አልኳቸው። ፕሮፌሰር ተናጂ ያስረዳሉ።
There are obviously numerous factors that converge before an accident happens, but
የአውሮፕላን አደጋ ከመከሰቱ አስቀድሞ ያን አደጋ ሊያስከትሉ የሚችሉ በርካታ ምክንያቶች ተጣምረው ሊመጡ ይችላሉ። ይሁን እንጂ በተለይ የትኛው ነው የአደጋው መንስኤ የሚለውን ግን ምርመራው አሁን ባለንበት ደረጃ ላይ ሆነን ነጥለን መናገር አንችልም። አውሮፕላን ላይ በተገጠሙ መረጃ ለቃሚ መሳሪያዎች አማካኝነት እየተሰበሰበ ያለው የመረጃ መጠን ግን በእጅጉ አስደማሚ ነው። ብዙ ሰዎችን አሳፍሮ አየሩን የሚቀዝፈው አውሮፕላን ሳይሆን አንዳች የመረጃ አፍላቂ ማሽን የሚበር ነው የሚመስለው።
ይህን መረጃ አንድ የአውሮፕላን የመከስከስ አደጋ ከደረሰ በኋላ መንስኤውን ለማወቅ ብቻ ሳይሆን ከዚያ ለላቀ ዓላማም መጠቀም መቻል አለብን ነው የሚሉት ፕሮፌሰር ተናጂ።
So to be able to take the data that's coming in and to analyze not just from a diagnostic point of view.
ስለሆነም የተሰበሰበውን መረጃ የተባለው የአውሮፕላን አደጋ በምን ምክንያት ደረሰ የሚለውን ጥያቄ በወጉ ለመመለስ ብቻ ሳይሆን ቴክኖሎጂን ተጠቅመን ከወዲሁ ምን ሊከሰት ይችላል የሚለውን ለመተንበይና አልፎም ምን መደረግ አለበት የሚለውን የምንፈልገውን ውጤት ለማግኘት ጭምር ልንጠቀምበት እንችላለን። ባጭሩ ለተቆም የምሞክረው በዚያ በራሪ አካል በአውሮፕላኑ በራሱ አማካኝነት የሚሰበሰበው መረጃ በርክቷል። የአውሮፕላኑ ሞተር ይሁን ቴክኖሎጂውን በመገልገል በጥልቀት በመመርመር ለምንና እንዴት የሚሉትን ጥያቄዎች ጨምሮ በአመላካችነት ልንጠቀም የምንችልበትን አሰራር መቅረጽ እንችላለን።
የዩናይትድ ስቴትስ የአቪዬሽን ባለስልጣን በመጪው ወር ቦይንግ በዚህ አውሮፕላኑ ላይ የማሻሻያ ለውጦችን እንዲያደርግ ትዕዛዝ ስለመስጠቱ ጠየቋቸው።
Well, the aircraft manufacturer obviously is looking into not only what might have happened.
አየህ የአውሮፕላኑ ፈብራኪ ኩባንያ ያደጋውን መንስኤ ለማወቅና ምን አይነት ለውጦችና ማሻሻያዎች መደረግ እንዳለባቸው ለመወሰን ብቻ ሳይሆን የምርመራውን ውጤት ተከትለው የዲዛይን ወይ የንድፍ ለውጥ ማድረጋቸው አይቀርም። ለዚህም ተግተው በመስራት ላይ ናቸው። የብቃት ማረጋገጫ ሰነድ የሚሰጠው መንግስታዊው የቁጥጥር መስሪያ ቤትም ከነርሱ ጋር በቅርብ ክትትል በመስራት ላይ ነው። የመጨረሻው ወሳኝ ግን ምን እንደተፈጠረ አደጋውን ያስከተለው ምንድነው ለሚለው ጥያቄ በቂ ምላሽ የሚሰጥ መረጃ መገኘቱ ነው። ለጊዜው ግን ያ መረጃ ከእጃችን አልገባም። ያየኸውን ሪፖርትን እየተመለከትኩት ነው።
የኢትዮጵያ አየር መንገድን ባለፈው አመት የጎበኙት ፕሮፌሰር ተናጂ ስለ ብቃቱም ይህን ይላሉ።
Well, yes, I was there during February of 2018 last year and I visited the airline's head office and their operations and I
ባለፈው አመት የካቲት እዚያው ሄጄ የአየር መንገዱን ዋና መስሪያ ቤትና ኦፕሬሽን ተመልክቻለሁ። የስልጠና ማዕከሉን ተዘዋውሬ ጎብኝቻለሁ። ባየሁት በእጅጉ ነው የተደመምኩት። እጅግ የዘመነ የስልጠና ማዕከል ምስለ በረራ መሳሪያዎች ብቻ ሳይሆን ባለሙያዎቻቸውም በጣም ብቁና እጅግ የተዋጣላቸው መሆናቸውን ተመልክቼ ከፍተኛ አድናቆትና ክብር አሳድረውብኛል። ኢትዮጵያ ባላት የሥራ አመራር ብቃትና የወደፊት የእድገት እቅድም ተደምሜያለሁ። እርግጥ ባጭር ጊዜ ሁኔታ ፈተና ሊገጥማቸው ይችላል። ለረጅሙ ጉዞ ግን በወጉ የተያዘና በብቃት የሚሰራ ተቋም ነው ያየው።
አድማጮች፣ የምርመራ ሂደቶቹና ሌሎች ተዛማጅ ጉዳዮች ተከታተለን ዝግባችንን እንቀጥላለን።
አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ነገ በተመሳሳይ ሰዓት እንገናኝ። የትግርኛው ፕሮግራም ይከተላል። በእኛ በኩል ሰላም፣ ደህና ደሩ።